ሰሞነኛውን የኢትዮጵያ የፖለቲካ ትኩሳት ለመለካትና በአጠቃላይም የሀገሪቱን ቀጣይ ጣዎች ለመቃኘት የሚጥር ክርክር ነው ሰደገባ ዛሬ የተቀረበው። በእሁዱ የራዲዮ መጽሔት የሀገር ጉዳይ በተሰኘው ልዩ ፕሮግራማችን የተወያዩ ሁለት እንግዶች ናቸው። ሀገሪቱ ለገባችበት ቀውስና ለህዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሰረታዊ ናቸው ባሏቸው ጭብጦች ዙሪያ ጠበቅ አድርገው የሚከራከሩት አቶ ያሬድ ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው ተከራካሪዎቹ። ያከራከረው የፕሮግራም አዘጋጅ አሉላ ከበደ።
እንግዶቼ ዶክተር ዳንኤል ተፈራና አቶ ያሬድ ጥበቡ ባለፈው ሳምንት መገባደጃ የሀገር ጉዳይ በተሰኘው ፕሮግራማችን ሰፋ ያለ ውይይት ላይ በጊዜው ያነሳችኋቸውን የግራና ቀኝ የሚታዩ ነጥቦች መነሻ በማድረግ ለዛሬው የክርክር ፕሮግራም ተመልሳችሁ ስለመጣችሁ አመሰግናለሁ። ቀደም ባለው ውይይታችን ላይ ያነሳሁትን አንድ ጥያቄ መልሼ በመምጣት ከዚያ እንደርደር። ያሬ ደርሶን አስቀድማለሁ። አመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ የሚቀሰቀሱ ለውጦች ለሚፈለገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምስ ሀሳብ ጥያቄዎቹ ብዙ ናቸው። መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ይሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በርግጥ ተጨባጭ ሆነ ሌሎችን የመፍቀድ ወይም የማስገባት ፍቃደኝነቱ መምጣት የለበትም ወይ? ወደ ሌላ ቦታ ከመሄድ በፊት
ሌሎችን የማስገባት ፈቃደኛነት ለማምጣት የሚያስችል ሀገራዊ የፖለቲካ ሁኔታ ቢኖር ልክ ነው። ግን ያ ሁኔታ አለ የሚል ግንዛቤ የለኝም በኔ በኩል። ምክንያቱም የሰሩት የፖለቲካ የድርጅት ስራ ያንን ሊያስከትል የሚያስችል አቅም አልገነቡም። የተደራጁ ህዝባዊ ማህበራት ውስጥ ገብቶ የሰሩት ስራ አልነበረም። የእነሱም ድክመት ብቻ ሳይሆን የስርዓቱን ባህሪ፣ ይሄ ስርዓት አንድ መረዳት ያለብን 1-5 የሚያደራጅ እና ይሄ የማደራጀት አቅሙ ደግሞ እስከ አንደኛ ደረጃ ተማሪዎች ድረስ ወርዶ ኢቭን ተማሪዎችን ለዚህ አላማ እስከ ማደራጀት ደረጃ ድረስ የሚገፋ ነው። የፓርቲው አባላት እስከ 7-8 ሚሊዮን የሚደርሱ ናቸው። የሁሉም ድርጅቶች አባላት ብአዴን እስከ 2 ሚሊዮን፣ ኦህዴድ እስከ 3 ሚሊዮን፣ ደቡብ ራሱ እስከ 1.5 ሚሊዮን አባላት አሉት እና በዚህ ሁኔታ ስርዓቱ ሊወድቅ እየተንገዳገደ ነው። ስለዚህ ሳይወድ ሌሎች የፖለቲካ ኃይሎችን አስገብቶ ሁኔታውን ማዳን ይገባል የሚያስብል አይነት ሁኔታ ያለ አይመስለኝም። ይሄ ባለበት ሁኔታ ማድረግ የምንችለው ጥገና ነው። ይሄ ጥገና ደግሞ ሊመጣ የሚችለው ስርዓቱ ውስጥ ባሉት ኃይሎች ነው ብዬ ነው ማስበው። እዚህ ስርዓቱ ውስጥ ካሉት ኃይሎች ደግሞ ቢያንስ 2ቱ ኦህዴድ በተመቻቸ መንገድ፣ በአዴን ደግሞ በተወሰነ መልኩ ማለት በሚቻል የለውጡን ፍላጎት ያሳያሉ። ይሄንን ግፊት በማድረግ ያለንን እድል መሞከር አለብን። ይሄን ባንሞክር ምንድነው ያለን ምርጫ? ተፈደን ታስረን ምናምን መኖር ነው እና ያ እንደ ምርጫ መውሰድ ያለብን አይመስለኝም።
መልካም። የተለየ ሀሳብን የማስተናገድ ፈቃደኝነት የሌለው የስርዓት አካሄድ ነበርና አሁንም መምጣት ካለበት ለውጡ በውስጥ ነው ይላሉ። ዶክተር ዳንኤል፣ አቶ ያሬድ ያነሷቸው ሀሳቦች መጠየቅም ይችላሉ፣ በተለየ መንገድም ማየት ይችላሉ። እኔ ያስቀደምኩትን ጥያቄ አጣምረው።
እሺ፣ አቶ ያሬድ ከተናገሩት ሁለት ቃላት ጽፌ ይዣለሁ። አንደኛው ዜግነት፣ ሁለተኛው ማንነት። ቀደም ብለው ማንነትን ገልጸዋል። እነዚህ ሁለቱ አሁን በሀገር ውስጥም ሆነ ከሀገር ውጭ ፖለቲከኞች የተሳተፉበት ክርክር ነው እና ስለ ፖለቲካው አስተያየት መስጠት አልፈልግም። ምክንያቱም ቅድም አቶ አሉላም እንዳልከው አሁን ያለንበት ሁኔታ ለየት ያለና አስጊ ነው። በሱ ስማማለሁ። ወደዛ ከማለፌ በፊት ዜግነትም ይሁን ማንነት ኢትዮጵያ ሕዝብ ከጥንት ጀምሮ ሲጠይቅ የነበረውን የግለሰብ ነጻነትና እኩልነት አይሰጥም። አሁን ለምሳሌ ዚምባብዌን ብንወስድ የግለሰብ ነጻነት አለ ማለት አንችልም። አሜሪካንን ስንወስድ ሙሉ በሙሉ የግለሰብ ነጻነት አለ። ሁላችንም በሱ ኮርተን ነው የምንኖረው። ስለዚህ የግለሰብ ነጻነት አስፈላጊ ነው። ዜግነት ብቻውን በቂ አይደለም። ማንነትም ቢባል የግለሰብ ነጻነት መስቻ አይደለም። እንዲያውም ማንነት የግለሰብ ነጻነትን ይጻረራል። ይሄ ቦታ አይደለም ወጣ ያልተወለድክም ስንት ደም ፈሷል በከንቱ ህፃናት ሳይቀሩ ተገለዋል በዚህ ነገር።
ቡድናዊ ማንነትን ነው አሁን የሚገልጹት? በአንድ ጎሳ ወይም ብሔር
ቡድናዊ ነው። በግለሰብ አንድ ሰው ተነስቶ ማንኝ አይደለም ስሙን ነው የሚነግሩት። እኔ አሁን ማንኝ ብልዳንን ተፈራነ ነው የሚሉት። በቡድን ነው ይሄ ማንነት የሚመጣ እና እሱ ያመጣው ጠንቅ ነው። ይሄንን ሁለተኛው ልናገር የምፈልገው አሁንም አቶ ያሬድ እንደ መፍትሄ ብለው የጠቀሱት ነው። ሁለት ድርጅቶች በይሄ አሁን በገዢው ፓርቲ ያደግ በሚባለው ውስጥ አንዳንድ ነቃ ያሉ ድርጅቶች አሉ ብለዋል። እኔ እሱ እስከዚህም ተስፋ አይሰጠኝም፣ ብዙ መመኘትም አያስፈልግም። ኢትዮጵያን እዚህ አይነት ሁኔታ ውስጥ የጨመረው በጦር ኃይል አሸንፎ አገሪቷን የያዘው የህወሓት ክፍል ነው። አሁን የህወሓት ክፍል አስጊ ሁኔታ ላይ ነው ያለው። ይህንን ጠንቅቀን መገንዘብ አለብን። አንደኛ የሰሩት ስራ ዘማ ጋብቷል። አገሪቷ ውስጥ ከጎንደር ጀምሮ እስከ ደቡብ ሲዳሞ ድረስ ትልቅ ጥላቻ ፈጥሮባቸዋል። ይህ ትልቅ ምልክት ሊሆናቸው ይገባል። ይሄንን የዘረጉትን የክልል ስርዓት አጥፈው የክፍለ ሀገርን ስርዓት መልሰው መዘርጋት አለባቸው። ይሄንን ካደረጉ ህዝብ በሰላም ይኖራል፣ እነሱን ከህዝብ ሊታረቁ ይችላሉ፣ እንደ ልባቸው እንደ ማንኛውም ኢትዮጵያዊ ተዘዋውረው ሰርተው መኖር ይችላሉ። ይሄ ነገር ቀላል አይደለም። አሁን ኢትዮጵያ ላይ የመጣው ችግር ቀላል አይደለም። መጀመሪያ ህዝቡ የሚነሳው እነሱ ላይ ነው። እነሱ ላይ ብቻ አይደለም። ይሄንን ነገር በቀላሉ እዚህ ተቀምጠን ማየት አንችልም። የዛሬ አንድ አመት ተኩል እኔ አዲስ አበባ ነበር። ወደ ሲዳሞ ሞርጃ አይቻለሁ። የህዝቡን ብሶት ተመልክቻለሁ። የህዝቡን ጭንቀት ተመልክቻለሁ። የህዝቡ አጠቃላይ አስተሳሰብ ቅኝ ግዛት ነን ነው የሚለው፣ አገር የለንም ነው የሚለው። ይሄንን ነገር በፖለቲካ መልክ ማየት አንችልም። ፖለቲከኞችም ለዚህ መፍትሄ የላቸውም። ፖለቲከኞች የራሳቸው አላማ አላቸው። ለዚህ ችግር መፍትሄ የሚያመጣ ችግሩን የፈጠረው ህወሓት ራሱ ነው። አመሰግናለሁ።
መልካም የሚያከራክሩ እሺ፣ አቶ ያሬድ፣
ህወሓት በዚህ ላይ መፍትሄ ማምጣት አይችልም። ህወሓት በኢህአዴግ ውስጥ ያለው አመራር ቢሆን እየተሸረሸረ ራሱ አዲስ አበባ እንኳን መቆየትን መፍራት የጀመረበት ሁኔታ ውስጥ ነው ያለው። ህወሓት በኢህአዴግ ላይ ያለው ቁጥጥር እየደከመ ከመሄዱ ጋር በተያያዘ ከትግራይ ወኪልነቱ ጋር ያም ደግሞ የትግራይ ህዝብ ወኪል ነው ብሎ እስከተቀበለው ድረስ ነው የሚመጣጠን ሚና በኢህአዴግ ውስጥ የሚጫወትበትን ሁኔታ እንዲቀበል ግፊት መደረግ ነው ያለበት። ያን እስከተቀበለ ድረስ ሁኔታዎች እየተረጋጉና መልክ እያያዙ ሊሄዱ ይችላሉ። ነገር ግን አሁን ዶክተር ዳንኤል እንደሚሉት ህወሓት ይሄ ነገር ሙሉ ለሙሉ ከቁጥጥር ውጪ እየወጣ ስለሆነ ያሉትን የክልል ምክር ቤቶች አፍርሼ፣ የክልል ፓርቲዎች አፍርሼ፣ የፌዴራል አደረጃጀቱን ሙሉ ለሙሉ ሰርዤ ወደ ድሮ ክፍለ ሀገር መለሳለሁ ሊል የሚችልበት የአይዲዮሎጂም የፖለቲካ ፍላጎት ምክንያትም አይኖረውም። ያለውም የህዝብ ተቃውሞና እንቅስቃሴ ይሄ እንዲሆን የሚያስገድድ ባህሪም የለውም። የእንቅስቃሴዎቹን ባህሪ አይነት መልክ የላቸውም። ሌላው ቀርቶ ራሱ የኢትዮጵያዊነት መልህቅ ነው አንከር ነው ይባል በነበረው በአማርኛ ተናጋሪው ህዝብ አካባቢ እንኳን የማንነት ስሜቶች እየጠነከሩ የመጡበት ሁኔታ ነው ያለው። በተለይ ደግሞ ይሄ ትምህርት የቆጠረው በዚህ በ25 ዓመታት ውስጥ ባለው ስርዓት የፖለቲካ አስተሳሰብ ውስጥ ያለፈውን ስናይ ኢትዮጵያ ደግሞ ወጣቶች ሀገር ነው። 65-70% ከ30 ዓመት በታች ያሉ ወጣቶች ያሉበት ሀገር ስለሆነ የተቀየረውን የፖለቲካ ሁኔታ ከማንነት ጋር ተያይዞ መረዳት ያስፈልጋል። ፖለቲካ ነው መፍትሄው። ወያኔ ያሰኘውን ዲክቴት ማድረግ የሚችልበት አቅም ላይ ያለ አይመስለኝም።
ህወሓት ኃይል የለውም የሚለው ትክክል አይደለም። ወታደሩን ማን ነው የሚቆጣጠረው? የኢትዮጵያ ወታደር ተብሎ አሁን አገሪቷን የያዘው ማን ነው? የህወሓት ወታደር ነው። እና እንደዚህ ሌሎቹ የመጡ ፖለቲካዎች ያመጣሉ የሚባለው ነገር ትክክል አይደለም። የወታደር ኃይል አለው። የጸጥታውን ኃይል የያዘው እሱ ነው። የአገሪቷን ኢኮኖሚ የሚመራው እሱ ነው። የሆነ ሆኖ ፈልጎ አይደለም የሚለውጠው። ይሄንን በራሱ ላይ የሚመጣው ችግር ሊያስገድደው ይችላል ነው ያልኩት። አመሰግናለሁ።
መልካም። ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል። የሐሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሐሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተም ማሳያዎቹን የተለያየ ሐሳብ ኖሯችሁ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲመደረግ አለበት ይላችሁ ነውና፣ እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታረጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉና የጋራ ሊሆኑ የሚችሉ ሐሳቦች የትኞቹ ይሆኑ? አቶ ያሬድ፣
የጋራ መፍትሄ ሐሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳስር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በፍራአቱም ውስጥ ያሉት ሆኖ ከፍራአቱ ውጭ ያለው ህዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር ይመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ተባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መስጠት አለባቸው ብዬ አምናለሁ። ይሄ ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ ፕሬዚደንት ሙላቱ ነው ስማቸው?
ልክ ነው፣ ሙላቱ ተሾመ።
ለሳቸው እነዚህ የፖለቲካ እስረኞች ዶክተር መራራ ጉዲና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች 100 የሚሆኑ 200 የእነሱን ስም በማቅረብ ያ እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስሩ እሴቶች ላይ እንዲኖር ህገ መንግስቱ ይሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን እና ጠገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመጻዊ የሆነ ለውጥ መምጣት አለበት ብዬ አላስብም እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው ማስበው።
መልካም። የተለያየ ሐሳብ ያላቸው ብዙዎች ሊስማሙ ሊጀምሩ የሚችሉት የጋራውን መንገድ አስመልክቶ ነበር ቀደም ብዬ ጥያቄ ያቀረብኩት። ዶክተር ዳንኤል
አሉናንና እንግዶቹን እናመሰግናለን። አድማጮች፣ ፕሮግራሙ አልተጠናቀቀም። ሰፋ ያለውን ቀሪ ዝግጅት በነገ ቅዳሜ ምሽት እናሰማለን። ለአሁኑ እንግዶቻችንን አቶ ያሬድ ጥበቡንና ፕሮፌሰር ዳንኤል ተፈራን ስለተሳትፏቸው እናመሰግናለን።